ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ የካቲት 1 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰለሞን አባተና
ጤና ይስጥልን እኔም ሰለሞን ክፍሌ ነን።
ኢትዮጵያ ለአፍሪካ መሪዎች ስለ ለውጦቿ ትናገራለች።
ክቡር ጠቅላይ ሚኒስትራችንም በፕሮግራማቸው በርካታ መሪዎችን፣ ዓለም አቀፍ ድርጅት አመራሮችን፣ ታዋቂ ግለሰቦችን ያገኛሉ። የኢትዮጵያ አጀንዳ በሚነሳበት ጊዜ በኢትዮጵያ ያለው ለውጥና ሂደቱ፣ ፈተናዎቹና መፍትሄዎቹ ላይም እንደዚሁ ማብራሪያ እየሰጡ ውይይት ያደርጋሉ።
የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ነገ ስለሚከፈተው የአፍሪካ ህብረት የመሪዎች ጉባኤ ከቪኦኤ ከሰጡት መግለጫ የተቀነጨበ ነው። የሰማችሁት ዘገባውን በመጽሔት ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በአማራ ክልል በማዕከላዊ ጎንደር ዞን ካለፈው ሳምንት መጨረሻ ጀምሮ የተከሰተው ግጭት እየተባባሰ መምጣቱን የክልሉ ኮሚኒኬሽንስ ጉዳዮች ጽህፈት ቤት ማምሻውን በሰጠው ጋዜጣዊ መግለጫ አስታውቋል። ከጥር 24 እስከ 30 2011 ዓ.ም ድረስ በቅማንትና በአማራ ህዝብ ስም በተፈጠረው ግጭት የሰው ህይወት አልፏል፣ ንብረት ወድሟል ተብሏል። ዝርዝሩ በአብይ ርዕስ ይቀርባል።
በጥረት ኮርፖሬት ውስጥ ተፈጽሟል ከተባለ የሙስና ወንጀል ጋር በተያያዘ ተጠርጥረው በቁጥጥር ስር የዋሉት አቶ በረከት ስምዖንና አቶ ታደሰ ካሳ ዛሬ ባህር ዳር ፍርድ ቤት ቀርበዋል። የዳሽን ቢራ ፋብሪካ ዳየት ቫሳራ ለተባለ የእንግሊዝ ኩባንያ በ90 ሚሊዮን ዶላር የተሸጠ ቢሆንም ሁለቱ ተጠርጣሪዎች ግን የሽያጩን ድርሻ ለዳሽን ወይም ለጥረት ኮርፖሬት ገበያ ለማድረጋቸው በክሱ ሰነድ ተመልክቷል። የፋብሪካው 50% ድርሻ በስዊትዘርላንድ በርክሌስ ባንክ በግለሰብ ስም በተከፈተ የባንክ ደብተር እንደሚገኝም የክሱ ሰነድ ያሳያል። ተጠርጣሪዎች በበኩላቸው የዳሽን ቢራ ጉዳይ በፌዴራል እንጂ በክልል ሊታይ አይገባም፣ ተፈጸመ የተባለው ጉዳይም የጸረ ሙስና ኮሚሽን ከመቋቋሙ በፊት በመሆኑ ኮሚሽኑ የመክሰስና የመመርመር ኃላፊነት የለውም ሲሉ ተቃውመዋል። እና አቶ በረከት ቤተሰብ አይጠይቀንም በማለትም ለፍርድ ቤቱ አቤቱታ አቅርበዋል። ፍርድ ቤቱ በክልሉ ጸረ ሙስና ኮሚሽን የወንጀል መርማሪ የተጠየቀውን የ14 ቀን የጊዜ ቀጠሮ ፈቅዶ ተነስቷል። ዜናው በመጽሔት በስፋት ይቀርባል።
በድሬዳዋ የሃይማኖት በዓል አከባበር ላይ የተፈጸመውን ጥቃት ተከትሎ በተነሳው ተቃውሞ ተሳትፋችኋል ተብለው በተያዙ 27 ተጠርጣሪዎች ላይ ያስተዳደሩ የመጀመሪያ ፍርድ ቤት ፈቅዶት የነበረውን ዋስትና የይግባኝ ሰሚ ፍርድ ቤቱ ውድቅ አድርጎታል። አስተዳደሩ በተቃውሞ እንቅስቃሴው ላይ ረብሻ እንዲነሳ አስተባብረዋል፣ መንገድ ዘግተዋል፣ ልዩ ልዩ ጥፋቶችን ፈጽመዋል ብሎ በቁጥጥር ስር የዋላቸውን 308 ተጠርጣሪዎች በሶስት መዝገብ ከፍሎ ጉዳያቸውን እያየ ነው። በዚህም ዜና ላይ መጽሔት ወደኋላ ማብራሪያ ይሰጥበታል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ከፍተኛው ስልጣን ከመጡ የመጀመሪያ የሆነውን የአፍሪካ ህብረት የመሪዎች ጉባኤ ነገ አዲስ አበባ ላይ ያስተናግዳሉ። የኢትዮጵያው መሪ አጋጣሚውን የህብረቱ መስራች አባልና መቀመጫም የሆነችው አገር ያካሄደች ስላለችው ለውጥ ለማብራራት ይጠቀሙበታል ሲሉ የጠቅላይ ሚኒስትሩ የጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ከቪኦኤ ጋር ባደረጉት ቃለ ምልልስ ተናግረዋል። ዝርዝሩ በመጽሔት ይቀርባል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በደቡብ ሱዳን እንደገና የተደረሰውን የሰላም ስምምነት ተግባራዊ ለማድረግ ብዙ ፈተናዎች ተደቅነዋል፣ አብዛኛው ግን የዓለም አቀፉ ማኅበረሰብ ጥርጣሬ ስላደረበት ነው ይላሉ ፕሬዚደንት ሳልቫኪር። ፕሬዚደንቱ ትላንት ጁባ ውስጥ ለተሰበሰቡ በመቶች ለተቆጠሩ የኤስፒኤልኤም ማለትም የደቡብ ሱዳን ሕዝብ አርነት እንቅስቃሴ ካድሬዎች ሲናገሩ በመስከረም ወር የተደረሰው ስምምነት ጥሩ አልነበረም፣ የፈረምኩት ግን የሕዝብ ስቃይ እንዲቀጥል ባለመፈለጌ ነው ብለዋል። ፕሬዚደንት ኪር ቀደም ሲል ከገዢው ፓርቲ ሕግ አርቃቂዎች ጋር ተገናኝተው የተደረሰውን ስምምነት ተግባራዊ ለማድረግ መንግሥት በቂ ገንዘብ የለውም ብለዋል። ትሮይካ በመባል የሚጠራው ዩናይትድ ስቴትስ፣ ኖርዌይ እና ብሪታንያ የሚገኙበት ቡድን ስምምነቱን ተግባራዊ ለማድረግ መንግስት የራሱን የሀብት ምንጭ እንዲጠቀምና ሂደቱ እንዲቀጥል የፖለቲካ ፍላጎቱ ካለው እንዲያሳይ በተደጋጋሚ መክሯል።
የሱዳን መንግስት በተቃዋሚ ሰልፈኞች ላይ እየወሰደ ያለው የኃይል እርምጃ ሀገሪቱ ከዩናይትድ ስቴትስ ጋር ያላትን ግንኙነት ለማሻሻል የተያዙ ጥረቶችን ሊጎዳ ይችላል ሲሉ አንዳንድ ቁልፍ የሚባሉ የአሜሪካ ታዛቢዎች እየተናገሩ ነው። በከፍተኛ ግሽበት፣ በዳቦና በነዳጅ ዘይት ዋጋ መናር ምክንያት ህዝባዊ ተቃውሞ በቅርቡ ከተከሰቀሰ ወዲህ የሰብአዊ መብቶች ተከራካሪዎችና የአሜሪካ ድምጽን ጨምሮ ሌሎችም የዜና ምንጮች ሱዳን ውስጥ ህገወጥ ስርዓት፣ እገታና ግድያ እየተፈጸመ እንደሆነ ዘግበዋል። የተቃውሞ ሰልፎች ትናንትም ቀጥለው በብዙ መቶዎች የሚቆጠሩ ሰዎች የዋና ከተማይቱ ካርቱምን መንገዶች አጥለቅልቀው የዋሉ ሲሆን ሀገሪቱን ለረጅም ጊዜ የገዙት ፕሬዚዳንት ኦማር አልበሽር ስልጣን እንዲለቁ ጠይቀዋል። በሽር ግን ወይ ፍንክች እንዳሉ ናቸው። ከቅርብ ቀናት በፊት በተቃዋሚዎች ላይ እየተለሳለሱ የመጡት የሱዳኑ መሪ አብዛኞቹ ተቃዋሚዎች የረባ ምክንያት የሌላቸው ወጣቶች ናቸው ማለታቸውንና ጋዜጠኞችን ለመፍታት ቃል መግባታቸውን ሮይተርስ የዜና ወኪል ዘግቧል።
የረዴት ሰራተኞች 4 ሚሊዮን ረሃብተኞችን መመገብ የሚያስችለውን የእህል ክምችት አውጥተው ማከፋፈል እንዲችሉ የየመን ሁቲ ሽምቅ ተዋጊዎች ፈቃድ ይሰጡ ዘንድ የተባበሩት መንግስታት የሰብአዊ መብቶች ጉዳይ ኃላፊ ትላንት ተማጽኖ አቅርበዋል። እስካሁን ጥቅም ላይ ያልዋለውና ሊበላሽ ይችላል ተብሎ የሚፈራው እህል የሚገኘው በወደብ ከተማይቱ ሆዴዳ ጎተራዎች ውስጥ ነው። የዓለሙ ድርጅት ካለፈው መስከረም ጀምሮ በቀይ ባህር የወደብ ከተማይቱ ሆዴዳ 3.7 ሚሊዮን ሰዎችን መመገብ የሚያስችለውን በቂ የእርዳታ እህል አውጥቶ ማከፋፈል አለመቻሉ በጥልቅ ያሳስበኛል ብለዋል የተባበሩት መንግስታት የሰብአዊ መብቶች ጉዳይ ኃላፊው ማርክ ሎውኮክ። በየመን በጠቅላላው 10 ሚሊዮን የሚሆኑ ሰዎች ለከፋ ረሃብ ተጋልጠዋል። ይህ የሚሆነው ደግሞ የዓለም የምግብ ፕሮግራም 51 ሺህ ሜትሪክ ቶን ስንዴ በሆዴዳ ጎተራዎች አከማችቶ ባለበት ወቅት ነው።
የሰብአዊ መብቶች ረገጣዎች እየተካሄዱ ነው ስትል ለካሜሩን የምትሰጠውን ወታደራዊ እርዳታ ለመቀነስ ያላትን እቅድ ዩናይትድ ስቴትስ ብታስታውቅም በደህንነት ሽርክናው ትቀጥላለች ሲሉ አንድ ቁልፍ የአሜሪካ ባለስልጣን ተናገሩ። ዩናይትድ ስቴትስ ከካሜሩን ጋር ያላትን የደህንነትና የጸጥታ ትብብር አታቆምም ሲሉ አምባሳደር ፒተር ሄንሪ ባርሌሪን ትናንት ለማዕከላዊ አፍሪካዊቱ ሀገር አረጋግጠዋል። አሶሺየትድ ፕሬስ የሚባለው የዜና ወኪል እንደዘገበው አምባሳደሩ ይህንን ቃል የሰጡት ከካሜሩን መንግስት ቃል አቀባይ ሬኔ ኤማኑኤል ሳዲ ጋር ተገናኝተው ከተነጋገሩ በኋላ ነው። ዩናይትድ ስቴትስ ለፕሬዚደንት ፖል ቢያ መንግስት ሲሰጥ ከቆየው ወታደራዊ እርዳታ ላይ 17 ሚሊዮን ዶላር እንደሚቆርጥ ባሳለፍነው ረቡዕ ካስታወቀች በኋላ ነው አምባሳደሩ ትናንት ያውንዴ ከተማ ላይ ይህንን አስተያየት የሰጡት። ይህ በእንዲህ እንዳለ የአፍሪኮም የሚባለው የዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ የባህር ኃይል ጀነራል ቶማስ ዋልደር ሃውሰር ትናንት ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ወታደራዊ አገልግሎት ኮሚቴ የምስክርነት ቃል ሰጥተዋል። ጀነራሉ በዚሁ ወቅት ካሜሩን በጸረ ሽብር ዘመቻው ጥሩ ሸሪክ ብትሆንም ከባድ የሚባሉ የሰብአዊ መብቶች ጥሰቶች የመፈጸሟን ሐቅ ቸል ማለት አይቻልም ሲሉ ዘ ዋሽንግተን ፖስት ጋዜጣ ዘግቧል ማለታቸውን የዋሽንግተን ፖስት ጋዜጣ ዘግቧል።
በመጨረሻም የአረብ ሊግ የባሻር አልአሳድን ሶሪያ እንደገና በአባልነት እንዲቀበል ሩሲያ ማግባባት ይዛለች ሲሉ በአካባቢው የተመደቡ ዲፕሎማቶች ተናግረዋል። የአሳድ አስተዳደር በፍጥነት ህጋዊ እውቅና እንዲያገኝ ክሬምሊን በጉጉት የሚጠብቀው በጦርነት የዳሸቀችውን ሶሪያ መልሶ ለመገንባት የሚያስችል ገንዘብ ለማሰባሰብና ፕሬዚደንቱ በስልጣን እንዲቆዩ ተስፋ በማድረግ ነው። የክሬምሊን ቤተ መንግሥት ዓላማ የአረብ ሊግ በመጪው ወር ቱኒዚያ ውስጥ የመሪዎች ጉባኤ ሲያካሂድ ግብፅ፣ የአረብ ኤሚሬቶች፣ ኢራቅና ሳውዲ አረቢያ ለሶሪያ ዳግም በሊጉ መግባት ድጋፍ እንዲሰጡ ነው። የሶሪያ እንደገና ወደ ሊጉ መመለስ አለመመለስ ጉዳይ በቱኒዙ የመሪዎች ጉባኤ አጀንዳ ውስጥ ባይኖርም የሩሲያ ዲፕሎማቶች ግን ከመጋረጃው ጀርባ ሆነው የአረብ ሸሪኮቻቸውን በመወትወት ላይ ናቸው ተብሏል። 22 የአረብ ሀገሮችን በአባልነት ያቀፈው ሊግ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም ሶሪያን ያስወጣው የአሳድ መንግስት በሱኒ ሙስሊሞች የተመረውን ህዝባዊ ተቃውሞ ለመጨፍለቅ የወሰደውን ጨካኝ እርምጃ ተከትሎ ነው። የአሳድን አረመኔያዊ እርምጃ በመቃወም በርካታ የአረብ ሀገሮች አምባሳደሮቻቸውን ከደማስቆ መጥራታቸው ይታወሳል። አድማጮች፣ ለሰዓቱ ያለን ዜና በዚህ ይጠቃለላል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ የካቲት 1 2011 ዓ ም ምሽት ፕሮግራም ነው።
ስለ አስተዳደር የወሰንና የማንነት ኮሚሽን ትንታኔ ይዘናል።
እርቅ ሰላም ባለበት ነው ልማትን መስራት የሚቻለው። እና ሳውዝ አፍሪካ ማድረግ ከቻለች፣ ሩዋንዳ ማድረግ ከቻለች ኢትዮጵያ እንደታችል የሚለው ቁጭት አለ። አሁንም ቢሆን ያ ነገር መቀጠል አለበት።
በኮሚሽኑ አባልነት ከተሰየሙት መካከል የሚገኙት ብፁዕ ካርዲናል አብርሃነ ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ናቸው። በምሽቱ ዝግጅታችን ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በአማራ ክልል በማዕከላዊ ጎንደር ዞን ካለፈው ሳምንት መጨረሻ አንስቶ የተከሰተው ግጭት እየተባባሰ መምጣቱን የክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ማምሻውን በሰጠው ጋዜጣዊ መግለጫ አስታውቋል። በሕይወትና በንብረት ላይ ጉዳት መድረሱ ተገልጿል። በጋዜጣዊ መግለጫው ላይ የተገኘችው የባህር ዳር ሪፖርተራችን አስቴር ምስጋናው ከአዲሱ አበበ ጋር አጭር ጥያቄና መልስ አድርጋለች።
ሰላም አስቴር፣ ቀደም ሲል በዜናው ላይ እንደተገለጠው በአማራ ክልል ማዕከላዊ ጎንደር ዞን ካለፈው ሳምንት የጀመረ ግጭት እየተባባሰ መምጣቱን የክልሉ ኮሚኒኬሽን ጽሕፈት ቤት ገልጧል እና ያን በተመለከተ መግለጫውን አጠር አድርገሽ ሰብሰብ ባለ መልክ ለአድማጮች ብታደርሺ፣ እንዲሁም ደግሞ ግጭቱ በማንና በማን መካከል እንደተካሄደም መግለጫ ውስጥ ተካቶ ከሆነ እሱንም አብረሽ ብትጨምሪ።
እንደምናመሽ አዲሱ። እንግዲህ ዛሬ የክልሉ የመንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ ማምሻውን ጋዜጣዊ መግለጫ ሰጥተዋል። አቶ አሰማሀኝ አስረስ እንግዲህ በመግለጫቸው ከጥር 24-30 ባሉት ቀናት ውስጥ በማዕከላዊ ጎንደር ዞን በተለያዩ አካባቢዎች ግጭት ሲከሰት ሰንብቷል። ይህ ግጭት ደግሞ እየተከሰተ ያለው በማንነት ስም የተደራጀ ኃይል ነው ግጭቱን እየፈጠረ ያለው። በተለይ ደግሞ አጀንዳ ተቀባይና አጀንዳ ፈጻሚ ሆኖ የሚያገለግል ቡድን አለ። እንግዲህ አጀንዳ ፈጻሚ የሚባለው ቡድን ነው እንግዲህ በአማራና በቅማንት ህዝቦች መካከል ገብቶ እያበጣበጠ ያለው ብለው ነው የተናገሩት።
በዚህ ግጭት የተጎዳ ሰው ወይም ደግሞ የተበላሸ ወይም የተጎዳ ንብረት አለ? የተገለጸ ነገር አለ? አስቴር።
አዎ፣ አቶ አሰማሀኝ እንግዲህ በመግለጫው እንደተናገሩ በግጭቱ የአንድ ሰው ህይወት አልፏል። 2 ሰዎች ታፍነው ተወስደዋል። 40 የቀንድ እንስሳት የቀንድ ከብቶች በእሳት ተቃጥለዋል። እንዲሁም በርካታ ቤቶች በቃጠሎ ወድመዋል። ከዚህ በተጨማሪ በአሁኑ ሰዓት በአካባቢ ሙሉ በሙሉ የትራንስፖርት አገልግሎት ተቋርጧል።
ከተጠቃሚው በተለይ ደግሞ ትራንስፖርትን በተመለከተ ከፍተኛ ችግር ነው እና ተጠቃሚዎች የሚያሰሙት ቅሬታ አለ? ያገኘችው ነገር አለ?
አዎ፣ እንግዲህ ከሰዓት በፊት ይህንን መረጃ ለማሰባሰብ ወደ አካባቢ ስልክ ደውዬ ነበረ። በአብዛኛው ፍቃደኛ መረጃ ለመስጠት ፍቃደኛ አይደሉም ከሁለቱም ወገኖች።
በትክክል የት ነው አሁን ይሄ ሰው የሞተው እና ደግሞ 40 የቁም እንስሳት የተቃጠሉት? የተለየ ቦታ አለ ወይስ እንደው በደፈናው ማዕከላዊ ጎንደር ብለን ነው የምንለው?
የቦታዎቹ ስም ማቆሚያ ማርያም፣ ቀበራ፣ ሻሃ ማዘንጃ፣ ጎጥና እነዚህ እሳት የተከሰቱ ቦታዎች ናቸው። በጎንደር ከተማ ቀበሌ 20 እንግዲህ አዘዙ አካባቢ ይመስለኛል። እዛ ደግሞ አንድ የከብት ማድለቢያ በእሳት ተቃጥሎ እንግዲህ 40 እንስሳቶች ናቸው። 40
በቁማቸው የተቃጠሉ
በአሁን
ሰዓት ነው እናንቺ እያወራን፣ ሁኔታው እንዴት ነው? የምትሰሚው ነገር አለ?
በመግለጫው ላይ አሰማሀኝ እንደተናገር እስካሁን ውጥረቱ አይሏል ነው ያሉ። በአካባቢ ውጥረቱ አይሏል። ከዚህ በኋላ የክልሉ መንግስት አስፈላጊ የሆኑ እርምጃዎች ለመውሰድ ተዘጋጅቷል። ግን የፌዴራል መንግስትንም እገዛ እየጠየቁ ያሉበት ሁኔታ ነው ያለው። ከዛ በተጨማሪ ደግሞ እነዚህ ጥፋት የሚያደርሱ ኃይሎች በማህበረሰቡ ሆነው ነው ይህን ጥፋት እያደረሱ ያሉት እና ማህበረሰቡ ጥቆማ በመስጠት እንዲተባበራቸውም ጥሪ አቅርበዋል። እንግዲህ እዚህ ጋር ልትይዝልኝ የምፈልገው ነገር ቢኖር እንግዲህ እስካሁን ድረስ በተፈጠረው ግጭት 39,000 ተፈናቃዮች ናቸው በአካባቢ ተፈናቅለው መጠለያ ጣቢያ ውስጥ የሚገኙት። እነሱን እንግዲህ በጊዜያዊነትና በዘላቂነት ለማቋቋም እንግዲህ የማህበረሰቡንም እገዛ ነው አቶ አስተማኝ የጠቀሱት።
በጣም አመሰግናለሁ አስቴር ምስጋናው ከባህር ዳር። ምናልባት ሁኔታውን በለጠ በመከታተል ጉዳት የደረሰባቸው ሰዎችንም በማግኘት የአይን ምስክሮችን በመጠየቅ ተጨማሪ ዘገባ ታደርሽናለሽ ብዬ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ ለአሁኑ ደህና እምሽ።
እሺ አመሰግናለሁ ደህና እምሽ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ይቀጥላል መጽሔት፣ እዚያው ባህር ዳር ላይ ያቆየናል።
የሕግ አማካሪም ሆነ ጠበቃ ማግኘት እንዳልቻሉ የተናገሩት ባህር ዳር ላይ በሕግ ስር የሚገኙት የቀድሞው ባለሥልጣን አቶ በረከት ስምዖን መንግሥት ጠበቃ እንዲያቆምላቸው ጠይቀዋል። ጉዳይ እየታየ ያለው ስልጣን ባለው አካል አይደለም፣ መጠየቅ ያለብኝም በወንጀል ሕጉ እንጂ በጸረ ሙስና አዋጅ ሊሆን አይገባም ሲሉ አቤቱታ አሰምተዋል አቶ በረከት። አስቴር ምስጋናው በዚህም ላይ ከባህር ዳር ተጨማሪ ይዛለች።
የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን በሙስና ወንጀል ጠርጥሬያቸዋለሁ በማለት በቁጥጥር ስር ያዋላቸውን የአቶ በረከት ስምኦንና የአቶ ታደሰ ካሳን የምርመራ መዝገብ ዛሬ ተመልክቷል። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የምርመራ ቡድን በጥረት ኮርፖሬት የሀብት ብክነት የተጠረጠሩትን የአቶ በረከት ስምኦንና የአቶ ታደሰ ካሳን የተጠረጠሩበት ወንጀል ውስብስብና ድንበር ተሻጋሪ እንዲሁም አፈጻጸሙ የረቀቀ በመሆኑ ተጨማሪ የ14 ቀን የጊዜ ቀጠሮ እንደሚያስፈልገው ለፍርድ ቤቱ አመልክቷል። በተለይ ከዳሽን ቢራ ፋብሪካ አክሲዮን ሽያጭ ጋር በተያያዘ ከ50% በላይ የሚሆነው የአክሲዮን ሽያጭ ገንዘብ ስዊዘርላንድ ውስጥ በሚገኝ አንድ ባንክ ውስጥ በግለሰብ አካውንት እንደተቀመጠ ጥቆማ በመኖሩ ለዚህም የሰውና የሰነድ ማስረጃ አሰባስባለሁ ሲል ነው የተጨማሪ የምርመራ ጊዜውን አስፈላጊነት የገለጸው። አቶ በረከት በበኩላቸው የሕግ አማካሪም ሆነ ጠበቃ ማግኘት አልቻልኩም፣ ፍርድ ቤቱ ያቆምልኝ ሲሉ ጠይቀዋል። የምርመራ ቡድኑ የጠየቀውን የ14 ተጨማሪ ቀንም ተቃውሟል። የተጠረጠርኩበት ወንጀል በግልጽና በዝርዝር የተቀመጠ አይደለም፣ ኮሚሽኑ እኛን ለመወንጀል ሕጋዊ ስልጣን የለውም፣ አለኝ ካለም አንቀጽ ጠቅሶ አላብራራም ሲሉ ቅሬታቸውን ለፍርድ ቤቱ አቅርበዋል። ሁለተኛው ተጠርጣሪ አቶ ታደሰ ካሳ በበኩላቸው የሀገሪቱ መንግስት ሳናጣራ እናስርም ማለቱን አስታውሰው ኮሚሽኑ የኦዲት ምርመራ እያጣራሁ ነው እያለ ነው። ታዲያ ምርመራውን ሳይጨርስ በምን አግባብ ነው ወንጀለኛና ጥፋተኛ የሚለን በማለት የምርመራ ቡድኑ የጠየቀውን ተጨማሪ 14 ቀን ተቃውመዋል። አቶ በረከት እንደገና የመከራከሪያ ነጥቦችን ለፍርድ ቤቱ አቅርበው ነበር። በተለይ ጋዊ ስልጣን ባለው አካል ጉዳያችን እየታየ አይደለም ያሉትን ሲያብራሩ ዳሽን ቢራ በፌዴራል ውልና ማስረጃ እንዲሁም በፌዴራል ኢንቨስትመንት ኮሚሽን የተመዘገበ ድርጅት በመሆኑ ጉዳያችን መታየት ያለበት በፌዴራል ደረጃ ነው። መከሰስም ያለብን በወንጀል ሕግ እንጂ በጸረ ሙስና አዋጅ ሕጉ ሊሆን አይገባም። ምክንያቱም ወንጀሉ ተፈጸመ የተባለው የጸረ ሙስና አዋጅ ሕጉ ከመውጣቱ ከ2007 ዓ.ም በፊት ነው። የጸረ ሙስና አዋጅ ሕጉ ከ2007 ዓመት በፊት የተሰሩ የሙስና ወንጀሎች መታየት ያለባቸው በወንጀል ሕጉ ነው ይላልና ብለዋል። አቶ ታደሰ ካሳ በበኩላቸው ህዝባዊ ድርጅት ማለት በክልሉ ብቻ የሚንቀሳቀስና የክልሉ መንግስት የሚያስተዳድራቸው ማለት ነው። ዳሽን ቢራ ግን በመላው ክልል የሚሰራ ድርጅት በመሆኑ ጉዳያችን በፌዴራል ነው መታየት ያለበት ሲሉ ጠይቀዋል። የምርመራ ቡድኑ በበኩሉ የተነሳው ሐሳብ የወንጀል ክሱ መደበኛ ክርክር ሲጀመር የሚነሱ ጉዳዮች ናቸው፣ የተጠረጠርንበት ወንጀል ግልጽ አይደለም ላሉት በመንግስት ልማታዊ ድርጅት ላይ ስራን በማይመች አኳኋን በመምራት በሌላ ሰው አሰራርና ጥቅም ጉዳት ማድረስ የሚል እንደሆነ በግልጽ ተቀምጧል ብለዋል። ግራቀኙን ያደመጠው ችሎትም ተጠርጣሪዎቹ ያቀረቡትን ቅሬታ ውድቅ በማድረግ የምርመራ ቡድኑ ያቀረበውን የ14 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለየካቲት 15 ቀን ቀጠሮ በመያዝ ችሎቱን አጠናቋል። በመጨረሻ አቶ በረከት ለፍርድ ቤቱ ያሳሰቡት ነገር ቢኖር እየተሰራብኝ ያለው የፖለቲካ ቁማር እንጂ ህጋዊ የሆነ የፍርድ ሂደት አይደለም በማለት በቅርቡ በማህበራዊ ሚዲያ ችሎት በቀረበበት ቀን የእሳቸውን ምስል የያዘውን ፎቶ በማቅረብ ለፍርድ ቤቱ አቤቱታ አቅርበዋል። በተለይ መልካም ስብዕና የሚያጎ የሚያጎድፍ ስድብም እየተሰደብኩ ነው። በማረሚያ ቤቱ ኢንተርኔት የለም፣ ኮምፒውተር የለም። ይህ እንዲሟላልኝ ፈልጋለሁ ብለዋል። ችሎቱም ወደፊት ከፍርድ ቤቱና ከአስተዳደሩ ጋር እንነጋገራለን በማለት መልስ ሰጥቷቸዋል። ከዚህ ጋር በተያያዘ አቶ በረከት ፍርድ ቤቱን ጠበቃ እንዲያቆምላቸው በጠየቁት ሐሳብ ላይ በዳኝነት ሙያ ለረጅም ጊዜ ያገለገሉትን አስተያየት እንዲሰጡኝ ጠይቄ ነበር።
ስሜ አባሰፋ ባላለሁ። ኢፍሪ ህገ መንግስት 20 አንቀጽ 5 ላይ በህገ መንግስቱ ላይ በግልጽ እንደተመለከተው ፍርድ ቤቶች ተከላካይ ጠበቃ የሚያቆሙት ሐቅን የሌላቸው ብቻ ሲሆኑ ሳይሆን ሐቅን ባለመኖራቸው የፍትህ መጓደል ሊገጥማቸው ይችላል ብሎ ሲያስብ ነው። ያቶ በረከት ጥያቄ የሐቅም ጥያቄ ሳይሆን ጠበቃ አጣው ነው የሚለው። ጠበቃ ላጣ ሰው ፍርድ ቤቱ ጠበቃ እንዲያቆም ይገደድበት ሁኔታ የለምና ከዚህ አንፃር ነው እሳቸው ያቀረቡት ጥያቄ የህግ አግባብ ተገቢ ነው ብዬ አልገምትም። ተገቢ ነው ብዬም አላምንም። ምክንያቱም ጠበቃ ሊሆን ይችል ሰው አጣው ነው እንጂ የሐቅም ችግር ስላልተነሳ ከዚህ አንፃር እሳቸው ጥያቄ ተገቢ ነው ብዬ አላምንም።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴርን ለዘገባዎቿ። ወደ ተከታዩ የመጽሔት ርዕስ እናልፋለን። ድሬዳዋ ውስጥ ከሃይማኖት በዓል ጋር አከባበር ጋር ተያይዞ በተነሳ ግጭትና ሁከት ውስጥ ተሳትፈዋል በሚል ተይዘው ለቆዩ 27 ተጠርጣሪዎች የአስተዳደሩ የመጀመሪያ ደረጃ ፍርድ ቤት ፈቅዶት የነበረውን ዋስትና ይግባኝ ሰሚ ፍርድ ቤቱ ውድቅ አድርጎታል። በተቃውሞ እንቅስቃሴው ላይ ረብሻ እንዲነሳ አስተባብረዋል፣ መንገድ ዘግተዋል፣ ልዩ ልዩ ጥፋቶችን ፈጽመዋል ተብለው በቁጥጥር ስር የዋሉት 308 ተጠርጣሪዎች ጉዳይ በሶስት መዝገብ ተከፍሎ እየታየ መሆኑ ታውቋል። በአስተዳደሩ ውስጥ የሚገኙ 14 የግል ጠበቆች ለተከሳሾቹ ነጻ የጥብቅና አገልግሎት እየሰጡ መሆኑ ተገልጿል። ጠበቆቹ የህግ ጥሰት እየተፈጸመ ነው ይላሉ። አዲስ ቾኮል ከድሬዳዋ ተጨማሪ አለው።
የድሬዳዋ ፖሊስ፣ የፌዴራል ፖሊስ እና የመከላከያ ሰራዊት ከጥር 13 በኋላ ባሉት 5 ቀናት በቁጥጥር ስር ከዋሏቸው ተጠርጣሪዎች መካከል በምርመራ ንጹህነታቸውን አረጋግጫለሁ ያላቸውን 32 ተጠርጣሪዎች ትላንትና አመሻሽ ላይ፣ ሌሎች 54 ተጠርጣሪዎችን ደግሞ ዛሬ ለቀዋል። በፌዴራል ጠቅላይ አቃቤ ሕግ የድሬዳዋ ቅርንጫፍ ጽህፈት ቤት ምክትል ኃላፊ የሆኑት አቶ ረዴት ግርማ በተለይ ለቪኦኤ እንደገለጹት በቀጣይም ነጻ ሊለቀቁ የሚችሉ ይኖራሉ።
እነዚህ ተጠርጣሪዎች በድሬዳዋ በተፈጠረው ረብሻና ሁከት ምክንያት ተጠርጥረው የተያዙ ሲሆን የድሬዳዋ አስተዳደር ፖሊስ ኮሚሽን እና የፌዴራል ፖሊስ ኮሚሽን በጋራ ባደረጉት የምርመራ ስራ እነዚህ 86 ተጠርጣሪዎች ወንጀል ስለመፈጸማቸው ምንም አይነት ማስረጃ ያልቀረበባቸው በመሆኑ አቃቢ በእነሱ ላይ የተጀመረው የምርመራ መዝገብ እንዲቋረጥ በማድረግ ከእስር እንዲፈቱ በወሰነው መሰረት የተፈቱ ናቸው። በተጨማሪም ምርመራው እየቀጠረ ያለ ስለሆነ በወንጀል ተሳትፏቸው በማስረጃ ያተረጋገጠባቸውን አቃቢ እየወሰነ የሚለቅ ሲሆን፣ ቀሪዎችን ደግሞ የተካተሉ እንዲሁም ንብረት ላይ ጉዳት ያደረሱ እንዲሁም በረብሻው የተሳተፉትን ደግሞ ፌዴራል ፖሊስና የድሬዳዋ ፖሊስ ኮሚሽን አጣርቶ በሚያቀርበው መሰረት ማስረጃው በቂ ሆኖ ሲገኝ ክስ የሚመሰረት ይሆናል ማለት ነው።
ተፈቺዎችና ቤተሰቦቻቸው በጋራ እንዲሰበሰቡ ተደርጎ የመብት ጥያቄ ካላቸው በሰላማዊ መንገድ ብቻ እንዲጠይቁና በረብሻ እንዳይሳተፉ ምክር እንደተሰጣቸው ጭምር አቶ ረዴ ተናግረዋል። ከጥር 13 በኋላ በነበሩት 5 ቀናት የድሬዳዋን እንቅስቃሴ የገታ ተቃውሞ የነበረ ሲሆን በተቃውሞው 3 ሰዎች ከመቁሰላቸውና የተወሰነ ንብረት ከመጥፋቱ በስተቀር በአጠቃላይ ሰላማዊ ተብሎ ሊገለጽ እንደሚችል ፖሊስ ከሳምንት በፊት በሰጠው መግለጫ አስታውቆ ነበር። ይሁንና ከ300 በላይ ተጠርጣሪዎች ለማቆያ ጣቢያነትም ሆነ ለማረሚያ ቤትነት ባልተዘጋጀ ካምፕ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ድርጊቱ ትክክል አይደለም ያሉ 14 የከተማው የግል ጠበቆች በጋራ ለተጠርጣሪዎች ነጻ የጥብቅና አገልግሎት እየሰጧቸው ሲሆን፣ በድሬዳዋ የሚገኙ 12 አድባራት ሰበካ ጉባኤዎችም በጋራ ጽፈው ለከንቲባ ኢብራሂም ኡስማን ባስገቡት ደብዳቤ ጉዳዩ በርቅ እንዲፈታ ጠይቀዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስ ቸኮልን እናመሰግናለን። ወደ አዲስ አበባ እንሂድ። በቀጣዩ ዘገባ ኢትዮጵያ የምታስተናግደውን ነገ የሚጀምረውን የአፍሪካ ህብረት የመሪዎች ጉባኤና አጋጣሚውን የህብረቱ መስራች አባልና መቀመጫም በሆነችው ኢትዮጵያ ውስጥ እየተካሄደ ስላለው ለውጥ ለማብራራት ጠቅላይ ሚኒስትሩ እንደሚጠቀሙበት የጽህፈት ቤታቸው የፕሬስ ኃላፊ አቶ ንጉሡ ጥላሁን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ወደ ከፍተኛው ስልጣን ከወጡ ወዲህ ኢትዮጵያ የህብረቱን ጉባኤ ስታስተናግድ የነገው የመጀመሪያው ነው። የፕሬስ ኃላፊውን አቶ ንጉሱ ጥላሁንን እስክንድር ፍሬው አነጋግሯቸዋል።
በዚህ ስብሰባ ላይ በርካታ ፕሮግራሞች ይከናወናሉ። የድርጅት መርሃ ግብሩ በርካታ ፕሮግራሞች እንደሚካሄዱ ነው የሚያሳየው። በዚህ ውስጥ እሳቸው በተናጠልም በጋራም በርካታ ኃላፊነቶች አሉባቸው። ለመጀመሪያ ጊዜ በኃላፊነት ከመጡ በኋላ የሚሳተፉበት መድረክ እንደመሆኑ በሀገራችንም እየተካሄደ ያለው ለውጥ አሁን የደረሰበት ደረጃ ላይ ከደረሰ በኋላ የሚካሄድ መድረክ በመሆኑ ከየትኛውም አቅጣጫ የሚመጡ መሪዎች ብቻ ሳይሆን እሳቸውም ወደ ተለያዩ የዓለም ሀገራት በተጓዙባቸው ጊዜያት በተለያዩ ስራዎች ወደ ኢትዮጵያ የሚመጡ መሪዎችም ልዩ ልዩ ታዋቂ ግለሰቦችም የቢዝነስ ሰዎችም ኢትዮጵያ በለውጥ ውስጥ ያለች መሆኑን በአግባቡና በውል የተረዱ መሆኑን ይገልጻሉ። ይሄ ብቻ ሳይሆን በማንኛውም አግባብ ድጋፍ ማድረግ እንደሚፈልጉና ይሄ ለውጥ በኢትዮጵያ ብቻ ተወስኖ የሚቀር ሳይሆን በተለይም የአፍሪካን ቀንድ በመለወጥና ሰላም በማረጋገጥ አብሮነትና አንድነትን በማጎልበት ኢትዮጵያ አብነት የሚሆን ስራ እየሰራች እንደሆነ በተለያየ አግባብ ይገልጻሉ። ይሄ ክቡር ጠቅላይ ሚኒስትራችንም ሌሎች አመራሮችም በጠቃሚ በሀገራችን የተጀመረው ለውጥ ባህሪው መነሻው አሁን የደረሰበት ደረጃ እና በለውጥ ሂደት ውስጥ ደግሞ ችግር አይቀርምና ፈተና አይቀርምና ያሉበትን ፈተናዎች በአግባቡ ያስረዳሉ።
በአግባቡ ያስረዳሉ ሲሉ አቶ ንጉሱ የለውጡን ሂደት ስኬቶች ፈተናዎቹንም በአግባቡ ያስረዳሉ ብለዋል። በምን አይነት መድረኮች ነው የሚያስረዱት? ምን አይነት መድረኮችን ነው የሚጠቀሙት ጠቅላይ ሚኒስትሩ? ስብሰባው ላይ ነው ወይስ እስቲ ግልጽ ያርጉልኝ።
ክቡር ጠቅላይ ሚኒስትሩ በትናንትና ሁለት የጊኒውን ፕሬዝዳንት አልፋ ኮንዴን አግኝተዋል።
ቀደም ብለው ለይፋ ጉብኝት የገቡትን የጊኒ ፕሬዝዳንት ማለት ነው?
አዎ፣ ለይፋ ጉብኝት የገቡትን አግኝተዋል። በዚሁም ጉባኤ ላይ ለመሳተፍም የመጡትን የአውሮፓ ህብረት የዓለም አቀፍ ትብብርና ልማት ኮሚሽነር ኔቨን ሚኒንካን አግኝተዋል። እሳቸውንና እነዚህን ሁለቱን መሪዎችና እነሱ የሚመሩትን ልዑካን ቡድን ባገኙበት ጊዜም ውይይቶች ተደርገዋል። ውይይቶቹ በኢትዮጵያ ለውጥ ላይ ያጠነጥናሉ። በተመሳሳይ ሁኔታ በዛሬው ዕለትም የቢዝነስ መሪና የሞ ኢብራሂም ፋውንዴሽን መስራች ዶክተር መሐመድን ያገኙት እሳቸውን ባገኙበትም ወቅት በተመሳሳይ በኢትዮጵያ የተጀመረው ለውጥ አጀንዳ ነበረ። ይሄ ብቻ ሳይሆን በሚቀጥሉት ቀናትም በተናጠልም በጋራም በሚደረጉ ውይይቶች ኢትዮጵያን የሚመለከቱ አጀንዳዎች በሚነሱበት ጊዜ ያው ኢትዮጵያ የምትገኝበት ወቅታዊ የለውጥ ሁኔታ አጀንዳ መሆኑ አይቀርም። ክቡር ጠቅላይ ሚኒስትራችንም በፕሮግራማቸው በርካታ መሪዎችን፣ ዓለም አቀፍ ድርጅት አመራሮችን፣ ታዋቂ ግለሰቦችን ያገኛሉ። የኢትዮጵያ አጀንዳ በሚነሳበት ጊዜ በኢትዮጵያ ያለው ለውጥና ሂደቱ ፈተናዎቹና መፍትሄዎቹ ላይም እንደዚሁ ማብራሪያም እየሰጡ ውይይት ያደርጋሉ። በተለይም ዶክተር መሐመድ ስለ ወጣቱ የተሳትፎና ስለ ስራ እድል ፈጠራው ለውጣችን ያለበትን ደረጃና ለውጡ እንዲቀጥል መደረግ ስላለበት ነገር አውስተው በለውጡ ላይ ከፍተኛ አድናቆት እንዳላቸው ገልጸዋል።
አቶ ንጉሱ እንግዲህ የአፍሪካ ህብረት ስብሰባ ነው የሚካሄደው። የአፍሪካ ህብረት በኢትዮጵያ ይፈጸሙ ከነበሩ የሰብአዊ መብት ጥሰቶች አንጻር በተለይ ዝምታን መርጧል በሚል ትችት ሲቀርብበት ቢቆይም ወደ በኋላ ላይ ለውጡ በተጀመረ አካባቢ በተለይ የወጡ መግለጫዎችን ደግፎ እንደሚያበረታታ መግለጫ ያወጣበት አጋጣሚም ነበረ። አሁን በአጠቃላይ ግን በተለይ ኢትዮጵያ ውስጥ ካለው ሁኔታ አንጻር የለውጥ ሂደት አንጻር አፍሪካውያን መሪዎች አፍሪካ ህብረት እንዴት ነው የሚያዩት? ምንስ ነው የሚጠበቀው አሁን ከዚህ ስብሰባ? ከዚህ አንጻር
ዝርዝሩንና በዋናው ስብሰባ ላይና ጉባኤ ላይ የሚሰነዘሩትን ሐሳቦች፣ የሚሰጡትን አስተያየቶች፣ ግምገማዎችን ካሉ የግምገማ ሐሳቦች ወደፊት የምንከታተልና የምንገልጽ መሆኑ እንደተጠበቀ ሆኖ አሁን እያስተዋልን ያለነው አሁን ባለው ግንኙነት በኢትዮጵያ ውስጥ ያለውን ለውጥ ሁለንተናዊ ለውጥ እውቅና የሚሰጡ መሆኑን ጎረቤቶቻችን ሀገራት የፈጠርናቸው ስምምነቶች፣ አንድነቶች፣ ህብረቶች በተለይም በኤርትራ፣ በጅቡቲ እና በሶማሌ በዚህ በቀጠናው ኢትዮጵያ እየተጫወተች ያለችውን ሚና በከፍተኛ ሁኔታ አድናቆት ይቸሩታል። ከዛም ባሻገር በሀገር ውስጥ በሰብአዊ መብት አያያዝ እና የዲሞክራሲ ምህዳሩን በማስፋት ረገድ የተሰሩ ስራዎች ከተፎካካሪ ፓርቲዎች ጋራ የሚደረጉ ውይይቶችና የመሳሰሉ ስራዎችን በኢኮኖሚውም ረገድ እየተጀመሩ ያሉ አንኳር አንኳር የለውጥ አቅጣጫዎችን ጨምሮ እውቅና ይሰጣሉ፣ ያደንቃሉ፣ ከጎናችንም እንደሚቆሙ ያረጋግጣሉ።
እንግዲህ በተለይ አሁን ከጊኒው ፕሬዝዳንት ጋር በተያያዘ ካልፋ ኮንዴ ጋር ውይይት ማረጋቸውን ጠቅሰውልኛል ጠቅላይ ሚኒስትር አብይ አህመድ። የጊኒው ፕሬዝዳንት እንግዲህ ከስብሰባውም ቀደም ብሎ ከአፍሪካ ህብረት የመሪዎች ጉባኤም ቀደም ብሎ ለይፋው የሥራ ጉብኝት ጭምር ነው አዲስ አበባ ቀድመው የተገኙት። ምን ተንጸባረቀ በዚያ ላይ? በተለይ ኢትዮጵያ ውስጥ ካለው ሁኔታ አንጻር እሱን ይንገሩኝና በዛ በቃሉ አቶ ንጉሱ።
ፕሬዝዳንቱ ካልፋ ኮንዴ የወጣትነትና የልጅነት እድሜያቸውን ኢትዮጵያ እንደነበሩ 1960ዎቹ አካባቢ ኢትዮጵያ ውስጥ የለውጥ ሽታ በተቀጣጠለበት ጊዜ እሳቸውም የወጣትነት ዘመናቸውን በኢትዮጵያ የነበሩ የትግሎችን በቅርበት የሚከታተሉና ኢትዮጵያም ውስጥ በዛን የለውጥ ዘመን እንደነበሩ ለውጥ ያከታተሉ የነበሩ ወጣቶች ጓደኞቻቸውም እንደነበሩ በቅርበትም ይከታተሉት እንደነበር አካልም እንደሆኑ ገልጸው ያንን ወቅት ያስ እንደሚያስታውሳቸው ያ ወቅት ግን አሁን እንደዚህ በሰላማዊ በሆነ ሁኔታ የሚሄድበት ሁኔታ ያሁኑ ለየት ያለ መሆኑንና ተስፋ ያለው መሆኑን የልጅነትና የወጣትነት እድሜያቸውን በማንሳትም በማስታወስም በትዝታ ወደ ኋላ ሄደው ሲገልጹም ነበርና እጅግ ተስፋ ይታይባቸው ነበር፣ ደስተኛም ነበሩ። ለክቡር ጠቅላይ ሚኒስትራችንም በዚሁ አጋጣሚ በወጣትነታቸው የዚህ ባለቤት እና አካል በመሆናቸው ደስተኛ መሆናቸውን በእነሱ እድሜ የተጀመረ ለውጥ ያልተሳካበትን ያሁኑ ግን ተስፋ የታየበትን ሁኔታ እያነጻጸሩና እያወዳደሩ ሲገልጹ ነበር።
አቶ ንጉሱ ጥላሁን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ወይም ፕሬስ ሴክሬታሪ፣ በጣም ነው ማመሰግነው ስለጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም።
አመሰግናለሁ እስክንድር። እኔም በሌላ ዘገባ በመንግስታቱ ድርጅትና በአፍሪካ ህብረት መካከለ ያለው ትብብር እጅግ መሻሻሉን የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ መግለጻቸው ተነግሯል። አህጉሪቱ በከበዱ ፈተናዎቿ ላይ የእድገት ለውጥ እያሳየች እንደሆነም ተቆመዋል። ጉቴሬሽ በአፍሪካ ህብረት ጉባኤ ላይ ለመሳተፍ በያዝነው ሳምንት ወደ አዲስ አበባ ከመነሳታቸው በፊት ሪፖርተራችን ማርጋሬት በሽር በቢሮአቸው አነጋግራቸው ነበር። ዝርዝሩን አዳነች ፍሳይ ይዛዋለች።
አፍሪካ ግጭቶች ወይም ሰው ሰራሽም ሆነ የተፈጥሮ ተግዳሮቶች እንደሚፈራረቁባት የሚታወቅ ነው። ይሁንና በተባበሩት መንግስታት ድርጅትና በአፍሪካ ህብረት መካከል በአዲስ መልክ የሚጠናከረው ትብብር እነዚህን ተግዳሮቶች በመወጣት ተግባር ጉልህ ሚና ሊጫወት ይችላል ብለዋል የተባበሩት መንግስታት ድርጅት ዋና ጸሐፊ ጉተሬሽ።
Our own objective is to make Africa overcome its difficulties to make
የኛ ዓላማ አፍሪካ ችግሮቿን እንድትወጣ መርዳት ነው። አፍሪካ የተስፋና የወደፊት አገር እንድትሆን፣ አፍሪካ የምንኖርባት ዓለም ሶሶ ሆና እንደ ችግር ሳይሆን እድል ከፋጅ ተደርጋ እንድትታይ ማድረግ ነው።
አንድ በቅርቡ የታየው ተግዳሮት በኮንጎ ዲሞክራሲያዊ ሪፑብሊክ የተካሄደው ምርጫ ነው። ብዙ ሰዎች በተራራቀ ድምጽ ሁለተኛ ወጥተዋል ያሏቸው ሰው ፕሬዝዳንት ሆነው ቃለ መሐላ ፈጸሙ። ያም ሆነ ግን በሀገሪቱ ታሪክ ለመጀመሪያ ጊዜ የስልጣን ሽግግሩ በሰላም ተከናወነ። ጉተሬሽ ታዲያ በኮንጎ ዲሞክራሲያዊ ሪፑብሊክ ያሉት ሁሉም ወገኖች ሀገሪቱን ወደፊት ለማራመድ መስራት ይኖርባቸዋል ሲሉ መክረዋል።
ከምርጫ በኋላ አሁን ከአዲሱ መንግስት ጋር ማድረግ የሚጠቅመው ምንድነው የሚለውን ነው የምናየው። በሁሉም ወገኖች መካከል አካታች የሆነ ንግግር ለማካሄድ የሚቻልበት ሁኔታ መፍጠር ያስፈልጋል። ሀገሪቱ ወደፊት እንድትራመድ የሚፈቅድ የስልጣን ሽግግር መኖሩን ማረጋገጥ ግድ ይላል።
የተባበሩት መንግስታት ድርጅት ዋና ጸሐፊ በአህጉሪቱ ግጭት እንዲያከትም በሚደረገው ጥረት ለመርዳት የተባበሩት መንግስታት ድርጅት የሰላም ዲፕሎማሲ እንዲጠናከር ለማድረግ ቁርጠኛ መሆኑን ጉተሬሽ አስገንዝበዋል። በደቡብ ሱዳን ሳልቫ ኪርና ተቀናቃኛቸው ሪያክ ማቻር ያደረጉት የሰላም ስምምነት ተግባራዊ ማድረግ ላይ መሻሻል መታየቱን ጉተሬሽ ገልጸዋል። በማዕከላዊ አፍሪካ ሪፑብሊክ መንግስትና በተለያዩ አማጽያን መካከል የተፈጠረውን ስምምነት መተግበር ላይም መሻሻል መታየቱን ዋናው ጸሐፊ ጠቁመዋል። የኢትዮጵያና የኤርትራ እርቅን ጠቃሚ የዲፕሎማሲ ምሳሌ ነው በማለትም አሞግሰዋል።
ብዙ ሌሎች ቦታዎችም ወደ ትክክለኛ አቅጣጫ የሚያመሩ እንቅስቃሴዎች እንዳሉ እያየን ነው። አብረን ለመስራትም ቆርጠናል። የአፍሪካ ህብረትና የአጉሪቱን ንዑሳን ክልላዊ ድርጅቶች ይህን ተስፋ ዝንባሌን እንዲረዱ የአፍሪካ ህብረት እንደ አውሮፓን አቆጣጠር በ2020 ዓ.ም ግጭቶች እንዲያከትሙ የቀየሰችው ዓላማ ግብ እንዲመታ አብረን እንሰራለን።
የተባበሩት መንግስታት ድርጅት ዋና ጸሐፊ ወደ አዲስ አበባ ሲሄዱ ለአፍሪካ ሰላም መረጋጋትና ልማት መሳካት የመንግስታቱ ድርጅት ቁርጠኛነት መልእክት ይዘው እንደሚሄዱ ገልጸዋል።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ከምሽቱ 3 ሰዓት ከ35 ደቂቃ ነው አሁን አዲስ አበባ ላይ። ወደ ተከታዩ ዘገባ እናልፋለን። ሰሞኑን የተሰየሙት የአስተዳደር ወሰንና የማንነት ኮሚሽን እንዲሁም የእርቀ ሰላም ኮሚሽን አባላት በፍጥነት ወደ ስራ እንዲገቡ እንደሚጠበቅ የሕዝብ ተወካዮች ምክር ቤት አስታውቋል። የሁለቱ ኮሚሽኖች መቋቋም ለኢትዮጵያ እውነተኛ ዲሞክራሲያዊ ስርዓት ግንባታ መንገድ ይጠርጋል ሲሉ የአሜሪካ ድምጽ ያነጋገራቸው የኮሚሽኖቹ አባላት ተናግረዋል። በኮሚሽኖቹ አባልነት መሳተፍ ለውጥ እያመጡ ያሉትን ጠቅላይ ሚኒስትር ለማገዝ እንደተደረገ የሥራ ክፍፍል እንደሚቆጥሩት የተናገሩም አሉ። እስክንድር ፍሬው ተከታዩን ዘግቧል።
አንደኛ ዶክተር ሙላቱ ተሾመ የቀድሞ ርዕሰ ብሔር፣ ሁለተኛ ዶክተር አሸብር ወልደ ጊዮርጊስ የሕክምና ባለሙያና ታዋቂ ምሁር፣ ሶስተኛ ዶክተር ዳዊት መኮንን የሰነ ትምህርት ባለሙያ ከአዲስ አበባ ዩኒቨርሲቲ።
የአስተዳደር ወሰንና የማንነት ጉዳይ እንደዚሁም የእርቀ ሰላም ኮሚሽን አባላት ሹመት በሕዝብ ተወካዮች ምክር ቤት የጸደቀው ሰሞኑን ነው። ቀጣይ ሂደቶችም ይፋ ተደርገዋል። በመቀጠል ጠቅላይ ሚኒስትር አብይ አህመድ ሁለቱን ኮሚሽኖች የሚመሩ ዋናና ምክትል ኮሚሽነሮችን ለምክር ቤቱ አቅርበው ያጸድቃሉ። በተለያዩ ጉዳዮች ላይ የሚሰሩ ንዑሳን ኮሚቴዎችም ይቋቋማሉ። የሚኒስትሮች ምክር ቤትም የኮሚሽኑን ጽፈት ቤት ስልጣንና ተግባር እንደዚሁም ማደረጃጀት የተመለከተ ደንብ እንደሚያወጣ ይጠበቃል። የሕዝብ ተወካዮች ምክር ቤት የሚጠብቀውም የኮሚሽኖቹ ሥራ በፍጥነት እንዲጀመር መሆኑን የሰላምና የውጭ ግንኙነት ቋሚ ኮሚቴ ሰብሳቢ ተስፋዬ ዳባ ለአሜሪካ ድምጽ አብራርተዋል።
ጊዜ የለም ባይዘወይ ካለው ተጨባጭ ችግር አኳያ በፍጥነት እንዲገቡ ነው። ለዚህም ነው የሕዝብ ተወካዮች ምክር ቤት አባላት ለእረፍት እንወጣለን ከየካቲት አንድ ጀምሮ ማለት ነው። ለአንድ ወር ይዘጋል። ስለዚህ ያ ከመዘጋጀቱ በፊት ይህን ኮሚሽን ማቋቋም ያስፈልገበት ነው። ስራው በአስቸኳይ እንዲጀመር ስለተፈለገ ነው እንጂ እኛ ስንመለስ መጋቢት ላይ ማቅረብ ይቻል ነበር። ስለዚህ የኛ ሐሳብ ምንድነው? ቶሎ ኮሚሽኑን አቋቁመናል። እስካሁን ድረስ አባላትን በማጥራት በመመልመል በኩል እስካሁን ቆይቷል። ከዚህ በኋላ ያለው ስራ ግን አጠቃላይ ወደ አፍጥነው ወደ ስራ እንዲገቡ ነው። የኛ የፓርላማው ኢንቴንሽን ማለት የፓርላማው ፍላጎት እንደዛ ነው።
ሳምንታት ወራት ወደ ጉዳዩ የሚገቡት
እሱን እንግዲህ የሚያውቀው መንግስት ነው። የነሱ አደረጃጀት ነው ባይ ዘ ወይ ያንን ስራ ለመስራት ጊዜ የሚሰጠው ጉዳይ አይደለም። አሁን እንደምንደው ባይ ዘ ወይ በጣም ትላንት አሁን የሰላም ኮሚሽን የሰላም ሚኒስቴር ሪፖርቱን ለኛ ለቋሚ ኮሚቴ ሲያቀርብ ነበር። በዛ ላይ ብዙ ስራዎች ናቸው ኤክስፔክት እያደረጉ ያሉት የሰላም ሚኒስቴርም ማለት ነው።
ከዚህ ከእናንተና ከኮሚሽኑ ማለት ነው።
ስለዚህ በጣም ፑሽ ማድረግ ያስፈልጋል ማለት ነው። ስለዚህ የኛም ቋሚ ኮሚቴ የዚህ ኮሚሽን ኤፌክቲቭነስ ላይ እና
ቶልቀታማነት ላይ
የበለጠ የክትትልና ድጋፍ ስራውን ያደርጋል ማለት ነው። ስለዚህ በአስቸኳይ ወደ ስራ እንዲገባ ነው የምፈልገው። በተቻለ መጠን ያደረጃጀቱ ሁኔታ ጨርሰው ቀጥታ ወደ ስራ መግባት አለባቸው የሚል ነው የኛ ተጻፈ።
የመጨረሻ ጥያቄ አደረገዋለሁ።
ምክንያቱም የኮሚሽኑ የስራ ዘመን ለሁለት አመት ብቻ ነው የተቋቋመው። ለሁለት አመት ነው እና የኮሚሽኑ ቆይታ ለማራዘም እንደገና አዋጅ ነው ተሻሽሎ የሚመጣው ማለት ነው። ስለዚህ ካለው አኳያና ከሚፈልገው አኳያ በሁለት አመት ውስጥ አስፈላጊ የሆኑትን ጠቅላላ ስራዎችን ይጨርሳል የሚል እሳቤ ነው በመንግስትም በፓርላማው በኩል ተይዞ የቀረበውና ከዚህ አኳያ ቢታይ ጥሩ ነው የሚል አስተያየት ነው ያለኝ።
ነው የመጀመሪያ ጥያቄ ያደረገው። የማንነት እና የወሰን ጉዳዮች ሲባል ችግሮች ሲባል የሚታወቁ ቦታዎች አሉ በርግጥ የት በማንና በማን የታካባይ እንደ አይነት ችግር እንዳለ ቅድሚያ የሚሰጣቸው ተብለው የተለዩ አሉ ወይስ
የለም
ኮሚሽኑ ነው የሚወስነው?
እሱን የሚወስነው ኮሚሽኑ ነው የሚወስነው እንጂ እዚህ አካባቢ የሚለውን ነገር በፓርላማ ደረጃ ልናውቅ አንችልም። ኦልሬዲ ጠቅላይ ሚኒስትሩ አምጥተው አባላትን ያሰይማሉ ነው አዘ ሴም ታይም ኮሚሽኑ ተጠሪነት ለጠቅላይ ሚኒስትሩ ነው። ስለዚህ ስራቸውን ራሳቸው አደረጃጅተው የሚሄዱበት ሁኔታ ነው የሚሆነው ማለት ነው።
ኮሚሽኖቹ እጅግ አስፈላጊ መሆናቸውንና ውጤትም እንደሚያመጡ ቃለ መሃላ ላይ ፈጸሙት ተሿሚዎች ለአሜሪካ ድምጽ ተናግረዋል። በርካ ሰላም ኮሚሽን አባልነት የተሾሙት የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ አንዱ ናቸው።
እርቅ ሰላም ባለበት ነው ልማትን መስራት የሚቻለው። እና ሳውዝ አፍሪካ ማድረግ ከቻለች ሩዋንዳ ማድረግ ከቻለች ኢትዮጵያ እንደታችን የሚለው ቁጭት አለ። አሁንም ቢሆን ያ ነገር መቀጠል አለበት። በተለይ ደግሞ ብዙውን ጊዜ አንድ መንግስት ወርዶ ሌላ መንግስት በሚቋቋምበት ጊዜ ወይም በአሁኑ ጊዜ ባለው በለውጥ ሂደት ላይ ይሄም ነገሮች በጣም አስፈላጊዎች ናቸው። ስለዚህ እግዚአብሔርን አስቀድመን ህዝባችንንም ይዘን ከህዝባችን ጋር ደግሞ ያለውን እምነት እና ታሪክ ይዘን ይሄንን የእርቀ ሰላም ኮሚሽን ወደ ህዝቡ አውርደን ከህዝቡም ተምረን ከህዝቡ ጋር ሆነን ይህች ሀገራችን ከጥንትም ጀምሮ ሽማግሌዎች ዛፍ ስር ሆነው ብዙ ነገር ሲፈቱ የቆዩባት ሀገር ናት።
የእርቀ ሰላም ኮሚሽን አባል ሆና ቃለ መሃላ ላይ ፈጸመችው የኦሎምፒክ የወርቅ ሜዳሊያ ባለቤትና የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ደራርቱ ቱሉም ሐሳቧን አካፍላለች። የኮሚሽኖቹ መቋቋም ሁሉም የድርሻውን በመወጣት የጠቅላይ ሚኒስትሩን ጥረቶች እንዲያግዝ ያደርጋል ነው ያለችው።
ሁለቱም ተቋቋሙት ኮሚሽኖች ሁለቱም ለኢትዮጵያ ወሳኝ ናቸው። እንደምታውቀው እንግዲህ የድንበር ጉዳይም በጣም ወሳኝነት አለው፣ የሰላም ጉዳይም ወሳኝነት አለ። ሁለቱም ኮሚሽኖች በጣም ትልቅ ስራ ይጠብቃቸዋል፣ በጣም መስራት አለባቸው። ብዙም ኮይራራቀም እኮ ሰላምና እኮ ወሰነ እኮ ብዙም ስለማይራራቅ ጠቅላይ ሚኒስትሩ ጥሩ ሐሳብ ነው ያሰቡትና ደግሞ እኮ ከጠቅላይ ሚኒስትራችን እኮ በጣም ህዝባችን በጣም ብዙ ስለሚጠብቅ በማቋቋማቸው ትልቅ ነገር ሰርቷል ብዬ ገምሳለሁ። ወደ ስለዚህ ደግሞ እንደዚህ ስራዎች ተከፋፍለው ሲሰጡት ሁሉም የድርሻውን ከተወጣ ደግሞ እሳቸው ታገዛሉ፣ ሀገር ታገዛለች ማለት ነው። ስለሆነም እንግዲህ የተሰጠው ኃላፊነት እዳ ነው። እዳው እንኳን ብር ስገኝ ወይ የገባህበት እዳ ስታገኝ ትከፍላለህ። ቃል ግን ደግሞ ራስህን መወጣት ያለብህ ቃልህን ወንድም አይወጣም እህት ልጅ ምን ቃል የገባሁን ለህዝብ ቃል የገባሁን ለሀገር ቃል የገባሁን መወጣት ስላለብህ ሁሉም የድርሻው ኃላፊነቱን ብወጣኩ ብዙም ችግር አይደራረብ ነበርና ስለዚህ ሀገሪቷን ለማሳደግ ሰላም እንግዲህ ታውቃለህ እና ሰላም ካለ ሁሉ ነገር አለ። ሰላም ካለ እንግዲህ ሁሉ ነገር የለም። ለሁሉ ለአንድ ሀገር ለአንድ ህዝብ ዋስትናው ሰላም ነውና ለሰላሙ ህብረተሰቡ የተመረጠ ብቻ ሳይሆን ህብረተሰቡ ሲተባበር ነውና ህብረተሰቡ ለሰላሙ ለኢትዮጵያ እድገት ለልጆቻችን ለነገ አዲስ ኢትዮጵያ ለማስረከብ ሀገራችን ደግሞ አንድ እርምጃ ወደፊት ለማራመድ ሰላም ከምንም በላይ ወሳኝነት ነገር ስላለ ህብረተሰባችንም ለሰላሙ እዛ መቆም አለበት። እኛም እንግዲህ የተሰጠን ኃላፊነት ከእግዚአብሔር ጋራ እግዚአብሔር ረድቶን እንወጣለን። ሀገራችን ሰላም ሆና በልጽጋ አዲስ ኢትዮጵያን አብረን እንድናይ ምኞቴና ተስፋዬ ነው። እግዚአብሔር እንግዲህ ኢትዮጵያን ይጠብቃት እላለሁ። መጨረሻ
በዚሁ በርቀ ሰላም ኮሚሽን አባልነት የተሾሙት የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ አካሄዱ ለእውነተኛ ዲሞክራሲያዊ ስርዓት ግንባታ መንገድ እንደሚጠርግ ነው ያብራሩት።
እነኚህ ነገሮች ሳትፈታ ወደፊት ለመሄድ አትችልም። ዲሞክራሲያዊ ስርዓት ልትፈጥር አትችልም። እነኚህ ግጭቶች በየጊዜው ባሉበት ሁኔታ ልትፈታው አትችልም። ይሄ የወሰን ጥያቄ ወደፊት መጣ ከሆነ ልትፈታው አትችልም። ቢኮዝ ዲሞክራሲያዊ ስርዓት በተወሰነ ደረጃ የተረጋጋ ማህበረሰብ ይፈልጋል። በምክንያታዊነት በስሜት መጋለብ ሳይሆን በምክንያታዊነት እየተወያዩ መሄድን ይፈልጋልና ይሄ አሁን በአገራችን ውስጥ በተለያዩ ቦታዎች የሚደረጉ እዚህ ከማንነት ጋር የተነሱ ግጭቶች እንደዚሁ ዝም ብሎ መንግስት በጉልበት ወይም በአንድ መመሪያ በዚህ መልክ ሄድበት ስላለው የሚፈታ አይደለም። ስለዚህ ሰፋ ያለ የህብረተሰብ ክፍልን ያቀፈ እንትን ተሰብስቦ ይሄ ችግር የሀገር ችግር እንደሆነ አይቶ በምን መልክ እንፍታው ብሎ መክሮ ዘክሮ መፍትሄ የሚለውን ነገር ሀሳብ ካቀረበ በኋላ ዜን ከዛ በኋላ ማህበረሰቡ ተወያይቶበት አንድ የሆነ እንደው ሰፋ ያለ ኮንሰንሰስ ፈጥረን ካልሄድንበት በጉልበት ተሞክሯል ምንም ያስኬድ አይደለም። ስለዚህ ያ ኮሚሽን መቋቋሙ ያንን ጥናት ማድረጉ ያንን ኮሚሽን ደግሞ የአንድ አካል ወገንተኛ ነው ሳይባል የሁሉንም ህብረተሰብ ስሜት የሚያንጸባርቅ ሆኖ እንትን ማድረጉ እነሱ ደግሞ ተሰብስበው ዋና አላማቸው አንድን ቡድን ወይም አንድን ግሩፕ ለመጥቀም ሳይሆን በአጠቃላይ አገርን እንደ አገር እንዴት ወደፊት እናስኬዳለን በሚል ካልሄዱበት በቀር ሌላ መንገድ የለውም። ሶ አይ ቲንክ የተሄደበት አካሄድ ትክክል ይመስለኛል።
የዚሁ የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌም የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባል በመሆን ቃለ መሐላ ፈጽመዋል። ኮሚሽኖቹ አሁን በአገሪቱ ባለው የህገ መንግስትና የህግ ማዕቀፍ ውስጥ እንኳን ውጤታማ ስራ ሊሰሩ እንደሚችሉ ያምናሉ።
ይህንን ጠቅላላ ከስር መሰረቱ ሊፈታው የሚችለው ነገር ምንድን ነው? ለዚህ ሁሉ የዳረገን ምንድን ነው የሚል ጥያቄ ተነስቶ መሰረታዊ የሆነ መልስ ማግኘት ካልተሞከረ ድረስ ትንሽ ነገር ነካክተ ትንሽ ነገር መልሰጥ ይችላል ለብትሄድ ነገ ጧት እንደገና ተመልሰ ሌላ ቦታ ላይ ይሄንን ችግር ለመፍታት ደግሞ ሌላ ኮሚሽን መታቆምበት ሁኔታ ነው የሚፈጠረው።
እንግዲህ የጠቅላይ ሚኒስትር አብይ አህመድ መንግስት አፋኝ የሚባሉ ህጎችን በተለይ ለማሻሻል ጥረት እያደረገ ይገኛል። ነገር ግን ህገ መንግስቱን ጨምሮ አሁን በአገሪቱ በስራ ላይ ያሉ ህጎች እንደዚህ አይነት ስራዎችን ስታከናውኑ ምን ያህል እንቅፋት ይፈጥሩብናል ብላችሁ ትሰጋላችሁ ወይስ በህገ መንግስቱ ማዕቀፍ ውስጥ ይሄን ስራ ማከናወን ትችላላችሁ? የእርስዎን እምነት ያካፍሉ።
ይቻላል ብዬ ነው ማስባለሁ።
ህገ መንግስቱን ሳይሻይ አሁን ባለው ማዕቀፍ አሁን ባለው ህጎች ማዕቀፍ
አሚን ሀሳብ የማቅረብ ነገር እኮ በስራ ላይ ውሎ ቢሆን ኖሮ ህገ መንግስቱ አይከለክልም። ስለዚህ እንኳን አንድ ጉዳይ ላይ አይደለም ህገ መንግስቱን በጠቅላላ በሚመለከት እኮ ነጻነት ባለበት ሀገር ጠቅላላ እንዲፈርስም እኮ የመታገል ሰላማዊ መንገድ መብት እኮ ሊሰጥ የሚገባበት ነገር ስለሆነ እኔ ህገ መንግስቱ ይሄንን የሚከለክል ነገር የለውም። ሀሳብ አቅራቢዎች ነን፣ ወሳኞች አይደለንም። ሀሳብ ለማቅረብ ማንንም ይከለክለኝ ገድቦኝም አያውቅም ነው ይሄ።
ሆኑን በህዝብ ተወካዮች ምክር ቤት ሹመታቸው የጸደቀው 41 የአስተዳደር ወሰንና የማንነት ኮሚሽን አባላት እንደዚሁም 42 የርቀ ሰላም ኮሚሽን አባላት መሆናቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
መጨረሻው መጽሔት ውስጥ ላይ ደርሰናል። አድማጮች፣ አልሻባብን በጦር ሰራዊት ብቻ ማሸነፍ አይቻልም ሲሉ ሁለት የሶማሊያ የቀድሞ ሚኒስትሮች አሳስበዋል። የሶማሊኛ ዝግጅት ክፍላችን ባልደረባ መሐመድ ኦላድ ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርባለች።
ከታጣቂዎቹ ጋራ የሚደረጉ የጦር ፍልሚያዎችና የዩናይትድ ስቴትስ ያየር ድብደባ ብቻ አልሸባብን አጠፉትም ሲሉ በቀድሞ የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ አስተዳደር ወቅት የደህንነት ሚኒስትር የነበሩት አብዱራዛቅ መሐመድ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አሳስበዋል። ቡድኑ ለረጅም ጊዜ መርዛማ አስተሳሰብን በወጣቶችና ለቅስቀሳው ተጋላጭ በሆኑ የህብረተሰቡ ክፍሎች ውስጥ ሲዘራ የኖረ በመሆኑ ያንን በውጤታማ ሁኔታ ለማጥፋት ከመሪዎቹ ጋር ንግግር መጀመር አስፈላጊ ነው። ጦርነት ብቻውን አልሸባብን አያከስመውም ብለዋል ሚኒስትሩ። አብዱራዛቅ ስራ ላይ በነበሩ ወቅት ይፋ ያልወጣና ያልተሳካ ንግግር ከአልሸባብ ጋር ጀምረው የነበረ ቢሆንም በራሳቸው አባባል መንግስቱ ስልጣን በመልቀቁ ምክንያት ጅምሩ ሳያልቅ መቅረቱን ተናግረዋል። ከአልሸባብ ጋር ውይይት መጀመር የሽብር አድራጎቱን እስካላቆመና ጥቃት መፈጸሙን እስከቀጠለ ድረስ መውጋቱ ይቁም ማለታቸው እንዳልሆነ የገለጹት የቀድሞው የደህንነት ሚኒስትር በንግግር አዲስ የመፍትሄ መንገድ መሞከር ግን ምን ጊዜም የሚቻል ነገር ነው ብለው እንደሚያምኑ አመልክተዋል።
ወኦክታይ ታሊባን ኦ ኢንተርሶሰን يعني ተጋልቡ ሊጅሪ እንደውጋዴ
በዩናይትድ ስቴትስ እና በታሊባን መካከል በቅርቡ የተጀመሩት የሰላም ንግግሮች እድገትና ተስፋ ማሳየታቸው ይታወቃል። ያንን ማድረግ ከተቻለ ያሁኑ የሶማሊያ መንግስትም ከአልሻባብ ጋር የንግግር መድረክ ማመቻቸት ይችላል።
በሌላ በኩል የሶማሊያ የቀድሞ መከላከያ ሚኒስትር ጀነራል አብዱል ቃድር አሊ ዲኒም የህዝብ ድጋፍን አስፈላጊነት አስረግጠው ተናግረዋል። ጀነራሉ ይህን ያሉት ያለ ሶማሊያ ጦር ድጋፍ የአየር ድብደባ ብቻ ውጤት ማስገኘት እንደማይችል ለተናገሩት የዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ ጀነራል ቶማስ ዋልድሃውዘር አስተያየት በሰጡት ምላሽ ነው።
ዋኩዋስ አንሸግነ ጀነራሎዲ ይውሁድ አይጉ ነፍቲ ዋሁረን ዲያር በይሂን
ጦሩ የራሱን ስራ ያከናውናል። ከፍተኛ አዛዦቹንና ወታደሮቹን ከአልሻባብ ጋር በሚያደርገው ውጊያ ያጣ ይከተላል። ይሁን እንጂ የሶማሊያ ህዝብና ቁርጠኛነት ያላቸው ፖለቲከኞች እውነተኛ ድጋፍ ያጥራዋል።
ካሺ በላይ ወታደሮች ያሉት የአፍሪካ ህብረት ጦር ላለፉት 2 አመታት በዩናይትድ ስቴትስ ያየር ድብደባ እየታገዘ ባልሸባብ ላይ እያካሄደ ባለው ውጊያ በሺዎች የሚቆጠሩ ታጣቂዎችና ነፍሰ ገዳዮች ማስወገድ ቢችሉም ቡድኑ በሀገሪቱና ከዚያም ውጪ ያሳደረውን ስጋት ማጥፋት ግን አስቸጋሪ እንደሆነ መቀጠሉ ይነገራል።
መጨረሻው ቅንብር ላይ ደርሰናል። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ ነች።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአፍሪካ ቀንድ ላይ በመካሄድ ያለው የጥቅም ቅርምት፣ ቻይና ከአፍሪካ ጋር ያላት የእድገት ግንኙነት ፖሊሲ መለወጥ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ቲአርቲ የተባለው በእንግሊዝኛ የሚሰራጭ የቱርክ ዓለም አቀፍ ዜና ስርጭት The Great Game in the Horn of Africa በአማርኛ ሲተረጎም በአፍሪካ ቀንድ የሚታየው ትልቁ ጨዋታ በሚል ርዕስ ዶክተር ማሃሪ ታደለ ማሩ ያቀረቡትን ጽሑፍ ለአንባቢያን አድርሷል። ጽሑፉ ረዘም ያለ ነው፣ ነገር ግን ባለን ጊዜ ገደብ መሰረት አጥር አድርገን እናቀርባለን። የአፍሪካ ቀንድ ሀያላን አገሮች በአፍሪካ ላይ ባላቸው የጥቅም መቀራመት መሰረት ወደ ቀየሱት አዲስ የውድድር ስትራቴጂ ስርዓት እያመራ ይመስላል። በአፍሪካ ቀንድ አገሮች ውስጥ ባለው ፖለቲካዊ መነሳሳት ላይ ተጨምሮ ዩናይትድ ስቴትስ እና ቻይና በክልሉ ተጽዕኖ ለማሳደር የሚያደርጉት ጥረት ውድድሩን እንዳባባሰ ጽሑፉ ያወሳል።
በአፍሪካ ቀንድ ላይ የስትራቴጂያዊ ኢኮኖሚ፣ የፖለቲካና ወታደራዊ ጥቅም ያላቸው የአውሮፓና የመካከለኛው ምስራቅ ኃይሎችም አዲስ አሰላለፍ እየፈጠሩ መሆናቸውን ቲአርቲ ላይ የወጣው የዶክተር መሐሪ ጽሑፍ ጠቅሷል። የቻይና በአፍሪካ ቀንድ መግባት በተለይም በጅቡቲ መግባት በይፋ ስትነቅፍ የቆየችው ጅቡቲን የእሷ ተጽዕኖ ቀጠና አድርጋ ስታይ የቆየችው ዩናይትድ ስቴትስ ናት ይላል ጽሑፉ። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ሄሪቴጅ ፋውንዴሽን በተባለው ተቋም በቅርቡ ባደረጉት ንግግር ጅቡቲ በቀይ ባህር ላይ ስትራቴጂያዊ አቀማመጥ ባለው የጭነት ወደብ ላይ ያለው የዶርዓሌ የኮንቴይነር ተርሚናል በቻይና የመንግስት ኩባንያዎች ቁጥጥር ውስጥ ቢገባ በአውሮፓ በመካከለኛ ምስራቅና በደቡብ እስያ መካከል የሚካሄደው የባህር ንግድ የደም ስር የሆነው ወደብ ቻይና የበለጠ ተጠቃሚ ትሆናለች።
ሌሙኒየር በተባለው ስፍራ ያሉት የአሜሪካ ወታደራዊ ሰራተኞች የአሜሪካን ህዝብ ለመጠበቅ በሚያደርጉት ጥረት ተግዳሮቶች ሊገጥሟቸው ይችላሉ ማለታቸውን ቲአርቲ ድረገጽ ላይ ወጣ ጽሑፍ ጠቅሷል። ቦልተን አያይዘውም ዩናይትድ ስቴትስ ከአፍሪካ ጋር በአጋርነት ለመስራት የምትፈልግበት ዋና ዓላማ ቻይናና ሩሲያ በአፍሪካ ላይ የሚኖራቸውን ተጽዕኖ ለማሰናከል ነው። ቻይናና ሩሲያ ሆን ብለው ከዩናይትድ ስቴትስ በሚገጥማቸው ውድድር የበላይነቱን ቦታ ለመያዝ በክልሉ ላይ የመዋለ ንዋይ ፍሰት እያፈጠኑ ናቸው ሲሉ ቦልተን ማስገንዘባቸውን የቱርክ ዜና ስርጭት ድረገጽ ላይ ወጣው ጽሑፍ ጠቅሷል።
ጽሑፉ አያይዞም ቀዝቃዛ ጦርነት ካበቃና በተለይም እንደ አውሮፓ አቆጣጠር መስከረም 11 2001 ዓ.ም በዩናይትድ ስቴትስ ላይ የአሸባሪዎች ጥቃት ከተፈጸመ ወዲህ በአሸባሪነት ላይ ሲካሄድ የቆየው ጦርነት የአፍሪካ ቀንድን ያካተተ ትብብር አስከትሎ ነበር። በአሁኑ ወቅት ግን ዩናይትድ ስቴትስ ትኩረት የሰጠችው ከቻይናና ከሩሲያ ለሚገጥማት ተግዳሮት በመሆኑ ከመካከለኛው ምስራቅና በአጠቃላይ ከአፍሪካ አጋሮች ጋር አጋርነት መመስረቱን እንደመረጠች ቲአርቲ ድረገጽ ላይ የወጣው የዶክተር መሐሪ ታደለ ማሩ ጽሑፍ ያወሳል። እስካሁን ባለው ጊዜ የተባበረው የአረብ ኤሚሬቶች ከአሰብ ወደብ፣ ከሶማሊላንድ በርበራና ከየመኑ የአደን ወደብ ጋር ኮንትራት ለመፈራረም ችሏል። ለወደፊቱ የግብጽ ኃይሎች ሊጠቀሙበት የሚችሉ ወታደራዊ ሰፈርም ኤርትራ ውስጥ መስርቷል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከመያዛቸው በፊት ኢትዮጵያ አጥብቃ ስትቃወም ነበር ሲል ቲአርሲ ላይ የወጣው ጽሑፍ ገልጿል።
አያይዞም ጽሑፉ ከተባበረው የአረብ ኤሚሬቶች ጋር የተሰለፈው ወገን ቃጣር በተለይም በሱዳን፣ በሶማሊያ፣ በኤርትራና በግብጽ ላይ ካላት ተጽዕኖ ጋር የተወዳደሩ መሆናቸውን ያስረዳል። ቃጣር በአፍሪካ ቀንድ ላይ ትልቅ ዲፕሎማሲያዊ ሚና ያላት ትንሽ አገር ናት። በተለይም በዳርፉር፣ በጅቡቲና በኢትዮጵያ ጉልህ የሽምግልና ሚና መጫወቷን በሶማሊያ፣ በሱዳን፣ በደቡብ ሱዳን፣ በኤርትራና በኢትዮጵያ ላሉት መንግስታትም ሆነ ለሌሎች ወገኖች እርዳታ እንደምትሰጥ ጽሑፉ ያወሳል። ጂሲሲ በሚል አጽሮተ ቃል የሚታወቀው የፋርስ ባሕረ ሰላጤ አገሮች የትብብር ካውንስል ውስጥ በሚካተቱት ሳውዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤምሬቶች፣ ቃጣር፣ ባህሬንና ኦማን መካከል ክፍፍል በተፈጠረበት ወቅት ጅቡቲ፣ ኤርትራና ሶማሊላንድ ቃጣርን በመጻረር ድጋፋቸውን ለሳውዲ አረቢያ ወገን ሰጥተዋል።
በኤርትራና በቃጣር መካከል የነበረው መልካም ግንኙነት ሻክሮ በጅቡቲና በኤርትራ ድንበር ላይ የነበሩት የቃጣር ታዛቢዎች ወጡ ይላል ዶክተር መሐሪ ያቀረቡት ጽሑፍ። በፊት ገለልተኛ ቦታ ይዛ የቆየችው ኢትዮጵያም አሁን ከተባበረው የአረብ ኤሚሬቶች ቡድን ጋር የተሰለፈች እንደሚመስል ጽሑፉ አክሏል። የአውሮፓ ህብረት በበኩሉ የፍልሰተኞች ቀውስ ለሚለው መፍትሄ ለማግኘት ሲል ከኤርትራና ከሱዳን ጋር ግንኙነት የማሻሻሉን ተግባር ማፋጠኑን ቲአርቲ የተባለው በእንግሊዘኛ የሚሰራጭ የቱርክ ዓለም አቀፍ የዜና ስርጭት ድረገጽ ላይ የወጣው የዶክተር መሐሪ ታደለ ማሩ ጽሑፍ አስነብቧል።
ብሩኪንግስ የተባለ የጥናትና ምርምር ተቋም ድረገጽ በበኩሉ ቻይና በአፍሪካ ላይ ያላትን አቀራረብ እየለወጠች ነው ይላል። ባለፈው ዓመት ቤጂንግ የተካሄደው የአፍሪካና ቻይና ትብብር ጉባኤ ለቀጣዮቹ 3 ዓመታት ቻይና አፍሪካን አስመልክቶ ቅድሚያ የምትሰጥባቸውን ጉዳዮች የሚያመላክት ነበር ይላል ብሩኪንግስ ድረገጽ። በፊት እንደምታደርገው ለአፍሪካ ለማቅረብ ቃል የምትገባውን የገንዘብ አቅርቦት በእጥፍና በሶስት እጥፍ መጨመሩን ትታ እንደ አውሮፓና ቁጣጠር በ2015 ዓመተ ምህረት ለማቅረብ እንደመደበችው 60 ቢሊዮን ዶላር ላይ ጸንታለች። ከገንዘቡ መጠን አንጻር ሲታይ ቻይና ለአፍሪካ የምትሰጠው ቦታ ጠንካራ ቢሆንም በገንዘብ ማቅረብ በኩል ግን ጥንቃቄ በማድረግ ከአዋጭነት አንጻር ወደ ማየት ያመዘነች እንደሚመስል ድረገጹ ጠቁሟል።
ቻይና በፊት ከነበራት መሰረተ ልማት ተኮር እርዳታዋ በመንግስት የልማት ገንዘብ እየተረዱ የተለያዩ ባለሀብቶች በሚያፈሱት መዋለ ንዋይ ላይ የተኮረች መሆኗን ብሩኪንግስ ድረገጽ አውስቷል። አፍሪካ ታዲያ ከቻይና የበለጠ መዋለ ንዋይ ለማግኘትና ከቻይና ጋር የሚኖሩትን የንግድ ግንኙነት ዘርፍ ለማስፋት የብቃቷን መጠን ከፍ ለማድረግ መቻል ይኖርባታል ይላል ድረገጹ። የቻይና የአፍሪካ ልማት ትርክት በእጅጉ እየተለወጠ መሆኑን የብሩኪንግስ ጽሑፍ ሲያስረዳ የገንዘብ አቅርቦቷ ለልማት እርዳታ መሆኑ ቀርቶ የልማት ብድር ወደ መሆን እየተቀየረ መሆኑን ገልጿል።
ቻይና በአሁኑ ወቅት ለአፍሪካ የምታቀርበው ገንዘብና አስተማማኝ ውጤት ሳይሆን አፍሪካ የኢኮኖሚ እድገቷን ለማፋጠን የምትችልበት እድል መክፈት ነው። ይህ የሚሆነውም ቻይና በምታለማው መሰረተ ልማት፣ ቻይና በምትፈጥረው ቴክኖሎጂ፣ የሥራ ዕድልና ገበያ ላይ የተመሰረተ እንደሚሆን፣ የእድገት ማፋጠን ፍላጎቱንና ውድድሩም በረድኤት ሳይሆን በገበያ ላይ የተመሰረተ እንደሚሆን ብሩኪንግስ ድረገጽ ላይ የወጣው ጽሑፍ ጠቅሷል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።
ክቡራትና ክቡራን አድማጮች፣ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። እስከዚያው ድረስ አንዳንድ አጠራጠር ያሉ መረጃዎችና ከታሪክ መዛግብት ካገኘናቸው አንዳንዶቹን እናካፍላችሁ። የኮሎኔል መንግስቱ ኃይለማርያም መንግስት በሶማሊያው የዚያድ ባሬ ጦር ላይ መጠነ ሰፊ የማጥቃት እርምጃ ኦጋዴን ውስጥ የጀመረው ልክ የዛሬ 41 ዓመት ነበር። 300 ሺህ ህዝባዊ ሰራዊት ታስታውሳላችሁ። በሩሲያው የስነ ቅመማ ቀመር ጠቢብ ወይም ኬሚስት ዲሚትሪ ኢቫኖቪች ሜንዴሌቭ periodic table of elements የሚባለውን የተፈጥሮ አንጡራ ነገሮች ሰንጠረዥ ያወጣው ዛሬ ልክ የዛሬ 185 ዓመት ነበር። ከተጠቃሽ አባባሎች ከዛ በፊት የምሽቱን የዛሬውን የምንዛሬ ዋጋ እናሰማችሁ። አንድ ዩናይትድ ስቴትስ ዶላር 28 ብር ከ24 ሳንቲም ተመንዝሯል። የመግዣ ዋጋው የባንክ 28 ዶላር ከ80 ሳንቲም ነበር። የባንክ መሸጫ ዋጋ በዓለም ገበያ ሰንጠረዥ ላይ አንድ በርሜል ድፍድፍ ዘይት 52 ዶላር ከ64 ሳንቲም ነው። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ ነገ ጥር 25 ቅዳሜ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 26 ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። አሜሪካዊው ጸሐፊ ከተጠቃሽ አባባሎች ነው ስቲቨን ኪንግ ወይ ለመኖር ወይ ለመሞት ትጋ ብሎ ጽፏል። ወይ ጊዜ እስከ ዝግጅታችን ፍጻሜ ድረስ አብሯችሁ እንዲቆይ የፕሮዲውሰሩ ግብዣ ነው። ባህታ ገብረ ሕይወት ነው የተጫወተው። ፕሮዲውሰሩ ንጉሱ ታምሬ፣ ቴክኒሻን ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲውሰር አበባየሁ ገበያው፣ የምሽቱ ዝግጅት ዋና አዘጋጅ ልደታ በላቸው፣ እንዲሁም አስተናጋጃችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ
አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኛ በኩል ከባህታ ገብረ ሕይወት ጋር እንተዋችሁ። ሰላም፣ በደህና እምሹ።
ተገኘ መውደድ ነች ታታል መውደድ ነች ታታል ጆሮ ብቻ አይደለ ልብ ማለት ነው የትም ቦታ ቢሆን እዲ ገና ተቃሚው